ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 6 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥር 6 ቀን 1504 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በዛሬ ምሽት ዝግጅታችን ቀዳሜ ጥር 4 ቀን ኢትዮጵያ ወዴት የውይይትና የመረጃ መድረክ ፕሮግራም በዩቲዩብ ቻናሉ አስተራልፎት የነበረውን ዝግጅት ሁለተኛና የመጨረሻውን ክፍል እናሰማለን። ይህ ኢትዮጵያ ወዴት ነው። ኢትዮጵያ ወዴት የሀገራችንንና የዓለም አቀፍ የፖለቲካ ሁኔታን በመተንተን ሀገራችንና ህብረተሰባችን ወዴት አቅጣጫ እየተጓዘ እንዳለ ግንዛቤ ለማስጨበጥ ዘወትር ቅዳሜ በ2 ፒኤም ኢስተርን ታይም በፍኖተ ዲሞክራሲ ፍኖተ ርዕይ የሚቀርብ ዝግጅት ነው። ውድ የፍኖተ ርዕይ ፍኖተ ዲሞክራሲ ተከታታዮች እንደምን ሰነበታችሁ? አብራችሁ ስላላችሁ እያመሰገን የዩቲዩብ ፔጃችንን ሰብስክራይብ በማድረግና የፌስቡክ አድራሻችንን ፎሎ በማድረግ ዝግጅቶቻችንን እንድትደምጡ እንጋብዛለን። ፍኖተ ርዕይ ፍኖተ ዲሞክራሲ የኢህአፓ ልሳን
ጉዳይ ሚኒስቴር ስራ ዲፕሎማሲያዊ ስራዎችን ከሀገሮች በአካባቢ ካሉ ሀገሮች ጋር የሰላም ስምምነቶችን ማለትም ሰላም እንዳይደፈርስ ከጠቅላላ ከዓለም ሀገሮች ጋር ደግሞ ካለው የራሳችንን አገር ጥቅም አስጠብቆ ከሌሎች ጋር መደራደር የመሳሰሉትን ሁሉ የሚያደርግ ነው እና በዛ በኩል ስናየው በአገራችን የውጭ ጉዳይ ሚኒስቴር ሆኖ የተቀመጠው የባዕዴን ካድሬ የነበረ አሁን ደግሞ የብልጽግና ውስጥ ለምኖ ገብቶ የሚመስለው ደመቀ መኮንን እንኳን ዲፕሎማሲያዊ ስራ መስራት ቀርቶ አገራችን በአካባቢ የሚያዋስኗትን አገሮች እንኳን ጠብቆ የሚያውቅ አይነት እውቀት ያለው የሚመስል ሰው አይደለም። በዛ በኩል ደግሞ ምንም ያለ ምንም ማመንታት ነው ይህንን የምናገረው። ሀገራችን ከዛ የበለጠ ሰዎች እንዲዘርፍ ታደርጋለች፣ ከዛ የበለጠ ሰዎች ደግሞ እንዲኖሯትም ያስፈልጋል። እና በጠቅላላ ደግሞ ቅድምም እንዳልነው አሁን ለማጠቃለል በሀገራችን በተለይ ደግሞ በሶማሌላንድን በሚመለከት በሀገራችን ላይ እየደረሰ ያለውን ሁኔታ ስንመለከተው ደግሞ በአንጻራዊ በሰላም የነበረው የኦጋዴንን አካባቢ በሶማሌላንድ እና በፑንትላንድ እንዲሁም ደግሞ የሞቃዲሾ ዋና ከተማ ሆኖ ያለው ሶማሊያ አንድ ሀገር ናቸው። በትክክል ለመናገር ደግሞ ሶማሊላንድ ደግሞ ህገወጥ ነፃነት ያወጀችው የኛ ሀገር ያለው አገዛዝ በህገወጥነት ሀገራችንን ባለው በዘር ሸንሽኖ በቋንቋ ሸንሽኖ እንደገና ደግሞ ሌላ ሀገር ሄዶ መበትበት የሚፈልግበት ሁኔታ አለ። ከዚህ ቀደም የባድመ ጦርነት የነበረ ጊዜ መፈክር የነበረው ከባድመ መልስ ወደ መለስ ከዛም ደግሞ አሰብን ሁሉ የመያዝ ፍላጎት የነበረበት ጊዜ መለስ ዜናዊ ምን ነበር ያለው? ግመሎቻቸውን ያጠጡበት ለኛ ያስፈልገንም ማለቱንም ሁሉ እናስታውሳለን። ኢትዮጵያን ለማፍረስ የማይሄዱበት ርዝመት የለምና ራሶቻችን በስልጣን ላይ እንደ አጋጣሚ ሆኖ ደግሞ በመጥፎ አጋጣሚ ደግሞ ሀገራችንን እየገዙ ያሉት አምባገነኖች ኢትዮጵያ ጠል ነገር ግን አምባገነን ሆነው ሀብታችንን ማበስበስ ይፈልጉ ለማበስበስም ትልቅ ሀገር ያስፈልጋል። ነገር ግን የነሱ ኢትዮጵያዊ መሆንና ኢትዮጵያውያንን መደገፍ ማለት ዴሞክራሲያዊ ያልሆነ ስለሆነ ከስልጣን መውገዳቸው ብቻ ስለሚረዱ በዛም የተነሳ ስልጣኑን የሙጥኝ ብለው ሀገራችንን ለማጥፋት እየሰሩ መሆናቸው እያየን ነው። ይህንን ለመከላከል ትልቅ ትግል ይጠይቃል። ወደ ዋናው አጀንዳችን ወደ ዋናው ርዕሳችን እንመለሳለን። ህዝባዊ ትግሉን ለማፋፋም ምን ይደረግ ነው? ህዝባዊ ትግሉን ለማፋፋም ስንል እንግዲህ ህዝባዊ ትግሉ እየተካሄደ መሆኑን የሚያሳይ ነው። በእርግጥም ደግሞ በኢትዮጵያ ውስጥ አሁን ያለው ብዙ ጊዜ በብዙ አገሮች ያሉ አገዛዞች ወይም መንግስታት በዴሞክራሲያዊ መንገድ የተመረጠ መንግስት እንኳን ባለው ፖለቲካዊና ኢኮኖሚያዊ ሁኔታ ምክንያት ከስልጣን የሚወገድበት ሁኔታ እንዳለ በዓለም ላይ ባሉ ሁኔታዎች የተረዳ ነው። በሀገራችን ደግሞ ያለው ሁኔታ የሰላም በሰላም ስንመጣ ሰላም የለም፣ በኢኮኖሚው ስንመጣ ደግሞ የኢትዮጵያ ህዝብ የሚያገኘው በተለይ ደግሞ ሰራተኛው የሚያገኘው ከሰራተኛው ደግሞ ከስራዎች ያሉትንም ሰዎች መመልከት ያስፈልጋል የሚያገኘው ደሞዝ ካለው የኢኮኖሚ ከቃው ከሚሸጥበት በዋጋው ግሽበት የተነሳ የመግዛት አቅሙ እየተመናመነ ነው። በቀን 3 ወያኔ መፈክሩ ኢትዮጵያን ውስጥ በቀን 3 እናበላለን ነው። እስከና ካቴ ባንድም መብላት የሚያቀጥበት ሁኔታ ላይ ተደርሷል። እና የበለጠ ህዝባዊ ትግሉ ለማፋፋም ምን ይደረግ ነው ምንለው? በእርግጥ ይህንን ሁኔታ ለመቀየር በፋኖ በኩል የሚደረግ ትግል አለ። ይህም ማለት ፋኖ በተለይ በዘር ብቻ ተነስቶ በመላው ኢትዮጵያ የሚኖሩ በተለይም በምዕራብ ኢትዮጵያ በወለጋ፣ በኢሉባቦር፣ በአሩሲ እና በሌሎች ቦታዎች ያሉ አማሮች የሚያምኑበት ቤተክርስቲያናቸውም ይሁን መስጊዳቸውም እየተቃጠለ በሌላ በኩል ለስደትና ለመታረድ ለግዞት ለመታሰር ተመሳሰለው ሁሉ የበቁ መሆናቸውን በደንብ ያየነው ነው። ከዚህ ቀደምም ተናግረን እንደነበረው ሁለተኛ አማራ አልሆንም ያለችውን ወጣት ታሪክ እናስታውሳለን። እና ይህ ሁኔታ ትግሉን እንዲፋፋም አድርጎታል። በሁለተኛ ደረጃ ደግሞ በጠቅላላ ከፌዴራል መንግስቱ በኩል የሚደረጉትን ሁኔታዎች በተለይ በአማራው አካባቢ የሚመደበው በጀት፣ በአማራው አካባቢ ያሉ ትምህርት ቤቶች፣ በአማራው አካባቢ ያለው የጤና ሁኔታ በሙሉ ያ ሁሉ ለትግሉ መነሳት ዋና ዋና ምክንያቶች እንደሆኑ የተወሰደባቸው ናቸው። አቶ አዛር እንግዲህ በሰሜኑ የኢትዮጵያ ክፍል በሰሜንና መካከለኛ የኢትዮጵያ ክፍል በጎጃም፣ በጎንደር፣ በወሎ እና በሸዋ ትግሉ እየተፋፋመ ነው። ይህ የትግል መፋፋም ደግሞ ቅድም በግድምድሞሽ መጥቀስ እንደሞከር ነው አገዛዙ የማይበላውን እያፈከ የባህር በርና የባህር ኃይል ፍለጋ የሄደበትን ቦታ ሁሉ አይተናል። በሌላ በኩል ደግሞ ይሄ ያደገ ይሄ መጣ በተለይ ከዚህ በፈት ከዚህ ቀደም ኢትዮጵያ ነዳጅ አግኝታለች ተብሎ ወደ መጀመሪያው አካባቢ እንዴት ለማጎናበት ተሞክሮ የነበረውንና የአብዛኛው ህዝብ አስተያየት በተለይ ደግሞ በውጭ አካባቢ ያለው ለትግሉ ብዙ አስተዋጽኦ ያደርጋል፣ ቢያንስ በፋይናንስ በኩል ብዙ አስተዋጽኦ ያደርጋል የሚባለው ሙሉ ለሙሉ ተጎትቶ የነዳጁ ገንዘብ ኪሱ የገባ መስሎት ሁሉ ሌላ ሌላ ነገሮች ይነገር እንደነበረ ሁሉ ታስታውሳለህ። እና አሁንም የት ያለውን ህዝባዊ ትግል ወደኋላ እንዳይቀርና የበለጠ እንዲፋፋም ለማድረግ ይቀረናል የምትለውና መደረግ አለባቸው የምትላቸውን ነገሮች እስቲ ለተመልካቾቻችን ብትገልጽልን።
ጥሩ። እንግዲህ ምንድን ነው ይህ ህዝባዊ ትግል ግቡን እንዲገባ እንዲመታ ምን መደረግ አለበት የሚለው ሁኔታ ብዙ ጊዜ ተነስቷል። ብዙ ጊዜ ምን መደረግ አለበት የሚለው አርስ እየተነሳ በብዙ አካባቢዎች በእኛም በዚህ በኢትዮጵያ ወዴት መድረክ ላይም በተከታታይ ተወያይተንበታል። እዛ ሂደቶች ውስጥ የተባሉ ነገሮች እና የተሰሩ ስራዎች በአጠቃላይ አሁን ወዳለንበት ፖለቲካዊ አመለካከትና ፖለቲካዊ ግንዛቤ እንድንደርስ ወይም ደግሞ አብዛኛው ህዝብም እንዲደርስ ረድቷል ብዬ አምናለሁ። በመጀመሪያ ይህንን አስቀያሚ ስርዓት ጠላት ነው ብሎ ማመን የሚለው ሁኔታ አስቸጋሪ ነበር። ግማሹ መልአክ ነው ይለዋል፣ ግማሹ ለኖቤል ሽልማት ስለሱ ይደሰኩራል፣ ግማሹ ልክ በጃንሆይ ጊዜ ጃንሆይ አይደሉም ሚኒስትሮቹ ናቸው እየበደሉት፣ እሳቸው ምንም አያውቁም እንዲያገሰው ናቸው መጽም በጸሎት ነው የሚኖሩት፣ በአንድ እግራቸው ቆመው ሲጸልዩ ነው የሚያሉ፣ ስለ የሎህ የሎሬ ስሉ ነው የሚያድሩ እየተባለ የሚደሰኩሩ ነበሩ። የንጉሱን ስርዓት ምን ያህል ሰብአዊ እና ምን ያህል ሰብአዊ እንደሆነ ለመቅረጽ ሲሞከር፣ ይህም አገዛዝ እንደዛው እሱ ኢትዮጵያዊ ነው ከስሩ ያሉ ኦሮሞኛ እንትን የሚሉ ጠባቦች ናቸው እየተባለ ሲባል ነበር። ግን ጠባቦቹ ሁሉ የሚመስለው እሱ እንደነበር እና የሚያስታጥቀው የሚያዋጋው ስትራቴጂክ አጀንዳ እየሰጠ ታክቲካሊ ስትራቴጂካሊ የሚያስልፋቸው እሱ እንደነበረ ማሳመኑ ከባድ ነበር። ሁለተኛ ይሄ ስርዓት የአንድ ብሔር ችግር ብቻ ሳይሆን ደግሞ የአንድ ማህበረሰብ ችግር ብቻ ሳይሆን የሁሉም ማህበረሰብ ችግር ነው። የአፋሩም፣ የሶማሌውም፣ የአማራውም፣ የኦሮሞውም፣ የትግሬውም ተብሎ በኢትዮጵያ በመትባለው ምድር ውስጥ በሚኖሩ ህዝብ ሙሉ በሙሉ ጠላት ነው፣ የሁሉም እዳ ነው። አንዱ ላይ እሱ እየነጠለ ሲመታ በሚያደርገው ሂደት ብቻ አይ እኔ ጋር አይደርስም። ከዚህ በፊት አዳምጠናል በዚህ ላይ አይ እኛ ከሀዲያና ከዛ ከጉራ ፈርዳ አካባቢ የተባረሩ ሰዎች ያን ያማሮቹ ሲያስወጡ ከሀያ ሺህ በላይ በመለሰ ዜናዊ ስል የተጀመረው ያ ቀጥሎ አብይ ጋር ዘበንም ሲሄድ በኋላ እዛ አካባቢ ያሉትን ህዝቦች እናንተ ከጽንፈኞች ጋር ተባብራችኋል በሚል ግድያና ሲያካሄድ አንዱ ነዋሪ ምንድን ነው ያለው? በዚያ አካባቢ እኮ እኛ ያኔ አማሮቹንና ክርስቲያኖቹን ከዚህ ሲያባርር የኛ አይደለም ብለውን ነው እኮ ዝም ያልነው፣ አሁን ወደኛ መጡ አለ። ያ እንግዲህ የህዝብ የራሱ ግንዛቤን ወሰደ። በአብይ አህመድ ስርዓት ያላወቀውን ህዝብ እንዲያውቅ ስንለው የነበረውን እንዲያረጋግጥ አድርጓል። ያ እንግዲህ ጠላትን ጠላት ነው ብሎ ማመንና ጠላትን ደግሞ እንዴት እናስወግደው የሚለው ሁለተኛው እርምጃ ነው። አሁን ይሄ ህዝባችን በተለይ በሰፊ የኦሮሞ ማህበረሰብ ዘንድ ኦሮሞ ብዬ ማህበረሰብ ዘንድ ከሁሉ ለየት አድርጌ ላውሳ የምፈልገው ምንድነው፣ ይሄ ኃይል ይሄ አገዛዝ ይሄ የስርዓቱ በአሁኑ ሰዓት ላይ ተንጠልጥሎ ያለበትና በብሔር ጥላ ስር ተሸጉጦ ለመኖር እየተፍጨረጨረ በመሆኑ በዚህም ማህበረሰብ ስም ደግሞ ታጋይነን ለቆመንልሃል ሲሉ የነበሩ አስመሳዮች ሁሉ ዛሬ ተጋልጠው ምን ያህል ህዝቡን ሲያጭበረብሩ እንደነበሩ እና ምን ያህል ውሸት ሲያስተጋቡ እንደነበረ ምን ያህል ለህዝቡ እውነቱን ሳይሆን እነሱ በስልጣን ላይ ተቆናጠው ሀብት ተከፋፍለው ያ ህዝብ ደግሞ ለነሱ ገባርና ድሮ አማራን ለአማራ ነበር ስትገብር የነበረው፣ ድሮ ለትግሬ ነበር ስትገብር የነበረው፣ አሁን ደግሞ ለኦሮሞ ለራስህ ገብር የሚል ያልተጻፈ ነገር ግን በገሃድ እየተሰራበት የነበረ ሁኔታን ግልጽ ሆኖ እንዲጋለጥ የሆነበት ሁኔታ በመከሰቱ ይህን ማህበረሰብ አካባቢ የሚካሄደውን እናያለን። ምንድነው ይህንን ልል የፈለግኩት ህዝባዊ ትግሉ ስርዓቱን መለወጥ እንዲችል ሌላ ስራዎች መስራት እንዳለባቸው እና ከሚሰሩ ስራዎች አንዱ የኦሮሞ ማህበረሰብ አካባቢ የሚካሄደው ህዝባዊ ትግል በኦሮሞ ማህበረሰብ ጥቅም ላይ ማዕከል ያደረገ ትግል እንዲካሄድ አሁንም ቢሆን አስፈላጊ ነው። ያ ካልሆነ ድረስ በዛ አካባቢ የሚካሄደው ትግል አሁንም ውሃ ቅዳ ውሃ መለስ ሊሆን እንደሚችልና በአጠቃላይ በአገሪቷ ላይ ለሚካሄደው ህዝባዊ አመፅ ራሱ እንቅፋት ሆኖ ሊቆይ ስለሚችል ነው። ለምንድን ነው ይሄን የምለው? አብይ አህመድ አሁን ዞሮ ሁሉንም አጥቶ ከትግሬውም አጥቶ ከአማራውም አጥቶ ከሌላውም ሶማሌውም አጥቶ የት ነው የተሸጎጣል? ኦሮሞ ውስጥ ነው የተሸጎጣል። የኦሮሞን ህዝብ ደግሞ አሁን ለደረሰበት ህዝባዊ ምትሃት መቋቋሚያ እንደሆነው የወታደር ምንጭ ስለደረቀበት ይሄንን ማህበረሰብ በግፍ ወደዛ ውስጥ እየገባ እንዲያልቅ እያደረገ ባለበት ሰዓት ይህን ምንጩ ማድረግ የሚቻለው ያ ህዝብ በማያስፈልገው በወገኑ ላይ እየዘመተ ችግሩ ባልሆነ ሁኔታ ላይ ለአብይ ግሜል ማራዘሚያ መሞት ስለሌለበት በዛ ያ ማህበረሰብ ሀቀኛ የሆኑ ልጆቹ ነቅተው የኦሮሞን ህዝብ የኢኮኖሚ፣ የፖለቲካ፣ የማህበራዊ ጉዳይ ችግሮችን ማዕከል ያደረገ ትግልን በማካሄድ ከህዝባች ከሌላው የኢትዮጵያ ህዝብ ጋራ ትግላቸውን አቀናይተው መሄድ እንዳለባቸው ግዜው ግድ የለም። በኦሮሞ ህዝብ ላይ አብይ አህመድ ስርዓት ያደረሰ ያለው በአማራው አካባቢ ከሚደረገው ግፍ ያላነሰ መሆኑን የኢትዮጵያ መንግስት ተገንዝቦ የኦሮሞ ማህበረሰብም ወጣቶች ተገንዝበው ይሄንን ስራ እንዲያካሂዱ ነው። ይሄንን ነገር ለማለት ያስገደደኝ ምንድነው? እነኚህ ስካሁን ያሉ የኦሮሞ ነጻ አውጪ ድርጅት ኦነግ ሸኔ፣ አባቶርቤ፣ ኦህዴድ፣ ብልጽግና እየተባሉ የተደረደሩ ሁሉ አንድ ነገር ነው ላይ እንትናቸው ላይ ያለው የኦሮሞ ህዝብ በብቸኝነት ተቆጣጥረው መግዛት ይላ ምንም ግብ የላቸው። የኦሮሞን ህዝብ በብቸኝነት ከተቆጣጠሩ ደግሞ ሌላውንም የኢትዮጵያ አካል የነበሩ ማህበረሰቦችን በማስገደድና በስራቸው በማስገበር ጥቅማቸውን ማስፋት እንደሚችሉ not only በኢትዮጵያ በጎረቤት ሀገር የኬንያ ሶማሊያ ኦሮሞ፣ የታንዛኒያ ኦሮሞ፣ የሶማሊያ ውስጥ ያሉ ኦሮሞ ይሄ ሁሉ ኦሮሞ ነው ተብሏል። ማ እነኙ ህልመኞች። ስለዚህ እነኚ ሰዎች እስከዛሬ ድረስ ያካሂዱት የነበረው ውሸት ባለፈው ሳምንት አስተራጅ ጆሃር መሐመድ ምንድነው ሲል የነበረው አስተላልፈዋል። በመጀመሪያ ስንነቀል ለውጥ ስነበር ስናካሄድ የነበረው በኋላ ግን ጥገናዊ ለውጥን ተቀበልናል። ጥገናዊ ለውጥ ለማድረግ መክረን ዘክረን የአረብ ስፕሪንግ መጥቶ ሐሳባችን አስቀየረን። ምክንያቱም አይቻልም ብለን በጥገናዊ እዛ ያንኑ ህዝብ ያንኑ ስልጣን ላይ ሲጨቆን ሲያሰደድ የነበረውን ቀጅረነው ህዝባዊ እናደርጋለን የሚለው ያ ውሸት ነው። አብይ አህመድ ከመጣ በኋላ ህዝባዊ ሆነ እንጂ የኦሮሞ ህዝብ መለሰ ዜናዊ ከሚያደርስበት ግፍ ያነሰ ነው የከፋ ነው የደረሰበት ያለው። እነኚህ ሁሉ ውሸታሞች እንደሆኑ ይሄንን ውሸታም የሰውየውን ውሸታምነት ለማጋለጥ አንድ ቪዲዮ አለ ሲያጫውትልኝ የመጀመሪያውን ቪዲዮ ሁለት ከሰላተ ላይ ቃያለው
ተማረላ ረኪነ ከነ ሁሉ ደግ ዘንዱ ከጆት balaqala worewan oromo da qubankam wore maqa oromo qabati mutu mutayitun bidde negara mutu bidde negedelegati yol kawai oromo da takka artist kabreshin bein wore oromo da wulin bein maqa oromo to wala abu ati oromo da ba karkan ati karkan mutu ay duba ko duba khabar mi de kamna kharaj gudafu khalis gudafu khani gudafu mutu ma to anignesi wore to kabso reinture afan kaman ne tenye جوار وافي بلاقلا ينول قوس دغيمتي غليتش بلاقلا جوار ول قوس جوار
بلاقلا بتامط مندن ايه ايه لج ميلو ايه ايه لج يا ددرا كبابي لج ناو انيم كنبركو بتا كبابينا بزا كبابي يتنفر ينبره بقدم مثل بوطاتنات ميو ك ኦሮሞ ለጻፍት ድርጅቶች ገብቶ ሲታገል የነበረና በኋላ ወደ ያው የነሱ ሲበተኑ ወደ ከተማ ገብቶ አሁን ደግሞ አብይ አህመድ ሲመጣ ትግሉን እየተቀላቀሉ ያንን የኦሮሞ ኮዝ ኦሮሞ ተበድሏል፣ ኦሮሞ ጡት ተቆርጧል፣ ኦሮሞ ለአንድ መቶ አምስት ዓመት በአማራ ተገዝቷል በሚለው ትርክት ተቀብሎ ይታገል የነበረና መጨረሻ ላይ አሁን ዲሶሉሽን የሆኑበት ነገር ምንድነው? የበራላቸው ጆሃር መሐመድ የሚባለው ግለሰብ በቀጥታ ቀደም እንዳልኩት የውሸት የኦሮሞ ህዝብ ሳይሆን ብልጽግና እንደነበረ ከአና አባዱላ ጋራ ተባብሮ ይሰራ እንደነበረ ያለ የሌለውን ያባዱላን በላቀላ ማለት መንገደኛውን ሁሉ እየሰበሰበ ታጋይ ነው እያለ የመጥቶ ሲያጉርብ ነበር። ለካ ሁሉም ካድሬ ነበሩ የብልጽግና ካድሬዎች ናቸው። እኛም እንደዋጋው በአጀንትነን ኦፒዲኦ ነው ሁሉም ኦፒዲኦ ነበሩ። ለካ የሚያመጣቸው ነው ሰዎች ሁሉ በየቀማምጡ ይሄ ደግሞ ማን ነው ስንል ይሄም እንደዛ እንጂ ነው የታጋይ ነው ማለት ደግሞ ያኛው ማን ነው ብለን ስንለው ይሄኛውም እኮ እንደዛ ነው ይለናል። ስለዚህ ጠቅላላ አደም ብዙ ትግሉን የብልጽግና ትግል የ በአዴን ትግል አድርጎ ትግሉን ከቀለበሱ ሰዎች ጆሃር አንዱ ተጠቃሽ ነው ሲል ምስክርነቱን ይሰጣል። ዛሬ እንግዲህ ልብ በሉ፣ ይሄ ግለሰብ የኦሮሞ ህዝብ ቁንጮ መሪ ታጋይ አክቲቪስት እየተባለ ከሰማይ በታች ከምድር በላይ ካለሱ አክቲቪስት ከሱ በላይ ፐርሱዌዝ ይሄ ህዝብ አሳማኝ የሆነ ሰው የለም በኦሮሞ ውስጥ እየተባለ እንዲማልበት እንዲገዘትበት የተደረገ ግለሰብ ዛሬ ያቅሌቱ ተጋልጦ ሜዳ ላይ የተቀመጠና የኦሮሞ ህዝብ እንግዲህ ይሄ ሰውዬ ከዚህ ሰውዬ ይሄ ቃል ሆኖ ከተገኘ ማንን እንመን የሚልበት ደረጃ ድረስ የደረሰበት ነው። ሌላኛው ሁለተኛው ያቀጥየ ሰጡ ቪዲዮ 215 ሚኒት ያለውን አሳየን ነው የዚሁኑ ግለት የዚሁኑ ልጅ ሌላኛውን ቪዲዮ እንስማ።
ኢሳያስ ይሁን እንደለጎጅ እንደለጋቱሬ ለመጪሲ ኤስራዳ ሁንዘ በሁ አመገሩ ትራ ደሜ ለፋላጅራ ዳርቦት ሮሞዳ ከነከይሰቱ አካታት ሰገለን ራጆኒ አፋን ሮሞዳ ሲምበነመ ቲቪ አፋን ሮሞሌን ነሞታ አችጉባ ዘለው ነሞታ ሰገሌ ኤርትራ እንደበት ጉባ ዘለው ነሞተ ኤርትራዳት ልከም ነሞተ ነሜርትራ ተውቀባ ነሜርትራዳ ነመለማ አፋን ኦሮሞራ አፋን ነሙን ዳገሉ አፋን ለቆደ ወለጋውን ተስ ነማ ለቆደ ወለጋዱ በቱ ነመ ኤርትራዳ ለበርባደኒ አከችደስ ለበደኒ ትጉባ ደለጋዳቱ ነሞሮሞዳቲ ነመ ለቆደ ወለጋ ቀቡ ነመ ኤርትራዳ ከችደስ ይጉደሰ ነመለም
ይማልገ ከዳጋሉ ስማ በጣም ጥሩ። እንግዲህ ምንድነው ይሄ ልጅ የሚለው የኦሮሞ ነጻ አውጪ ድርጅት ተብሎ ይባል የነበረው የኦሮሞ ድርጅቶችን አስገራሚነት ነው የሚናገረው። አገር ቤት ያሉት ካገዛዙ ጋራ ከነመለሰ ዜናዊ ጋራ ሆነው ለኦሮሞ ጥቅም ቆመናል ብለው የሚያደርጉት ድርጊት ፍርሃቱን ከማስቀጠልና የኦሮሞን ህዝብ ስቃይና መከራ ከማስቀጠል ሌላ ምንም እንዳልሰው እንደነበረ ኦነግ ነው የኦሮሞ ነጻ አውጪ ድርጅት ነው ብለን ደግሞ ውስጥ ተቀምጠን የምንታገለው ድርጅት አስመራ ተቀምጦ የሚያስተላልፈው ዜናና የሚሰራው የፖለቲካ ቅስቀሳ ፕሮፓጋንዳ የኦሮሞ ልጆች ሳይሆኑ የወለጋ ተወልዶ ያደገ ኤርትራዊ የወለጋን የኦሮምኛ ቋንቋ አክሰንት ያለው ነበረ ከዋናነት ሲሰራ የነበረው። ዳውድ ኢብሳ ከእነ ኢሳያስ አፈወርቂ በቀጥታ አንዱ እንደውም ጣመ የሚባል ጀነራል በዋናነት የሚመራው ጀነራል ጣመ የሚባል በዋናነት የሚመራው ይሄ ወለጋ ተወልዶ ያደገ ኤርትራዊ ኦሮምኛ የወለጋን አክሰንት የሚናገረው በቀጥታ ፕሮግራሙን ዜናውንና ማንኛቸውን ነገር ሲያቀነባበረ በልአንበብ እያለው ያስነብብ እንደነበረ ዳውድ ኢብሳ ከኢሳያስ ከሚቀበለው ሌላ ስለ ኦሮሞ ጉዳይ በምንም ተአምር የራሱን ቆልቆ የህዝቡን ችግር ያወራ እንዳልነበረ በዛን ሰዓት በከፍተኛ ጋዜጠኝነት ይሰራ የነበረ አንድ ኤርትራዊ አሁን በመጽሐፈው መጽሐፍ ውስጥ አጋልጧል ብሎ ለካስ አስመራ ውስጥ ይታገል የነበረው የኦነግ ነጻ አውጪ ድርጅት በዳውድ ኢብሳ የሚመራው ሌላኛው አስመራ ያለ ኦፒዲኦ ነበረ። መለሰ ዜናዊ ጋር ያለው ኦፒዲኦ ከመለሰ ዜናዊ ጋር ያለው ስራ ይሰራል። አስመራ ያለው ኦነግ ነኝ ተብሎ የኦሮሞ ነጻ አውጪ ድርጅት ነኝ ብሎ የሚሰራው ለካ የኢሳያስ ኦነግ እንትን ኦፒዲኦ ነበረ። አሁን ነው የተጋለ። እንግዲህ ይሄንን የሚመሰክሩት ነዛ በኦሮሞ ነጻ አውጪ ድርጅት ውስጥ ለኦሮሞ ነው የምንዋጋው ተብለው ተታለው በውሸት ከየቤት ውስጥ ወጣት ጋር የሄዱ ወጣቶች ዛሬ ወደ ኋላ ዞር ብሎ ሲመለከቷቸው ምን ያህል ባዶ እንደነበሩ የሚያሳይ ነበር። ይሄንን እንግዲህ የምናየው ለኦሮሞ ማህበረሰብ አሁን ካሉት የፖለቲካ ድርጅቶችና የፖለቲካ አክቲቪስቶች መሪነት የብሉት ሲያወናብዱትና ለባርነት አንገቱን እንዲደፋ ሲያደርጉት እንደነበሩ ዛሬ እርስ በራሳቸው ከሚሰጡት ማስረጃ ውጪ ሌላ ሰው አንጡ የሚለው ሰው ያለ አይመስልኝ። ምስክርነታቸው ይፋ ሰጥተዋል። ጆሃር መሐመድ በይፋ ምስክርነቱን ሰጥቷል። ለአብይ ገብሩ እና ዳውድ አስመራ ተቀምጠው ስለ ኦሮሞ ህዝብ ትግል ሳይሆን የነ ኢሳያስ መንግስት ተመልሶ ኢትዮጵያን ተቆጣጥሮ ስልጣን የሚይዝበት መንገድ መጠቀሚያ ለማድረግ የኦሮሞን ህዝብ ሲሰሩ እንደነበረና የውሸት ፕሮፓጋንዳ ሲነዙበት እንደነበረ የሚያመለክት ነው። እስቲ ሌላኛው ሌላኛውን መታሰማለኝ ይሄንኑ ለኦሮሞ ህዝብ አማራጭን ሰጥ ለኦሮሞን ምስትም ስንበራ ነበር የሚሉት እና ሄኖክ ያለውን እስቲ የመጀመሪያውን ቪዲዮ አስቀምጥን በለዚህ
ልጅ አውስትራሊያ ነው ተወልዳ ያደገችው
ሳሂኖ
በርግጥ ህዝባዊ ተቃውሞ የኦሮሞ ወጣቶች from coast to coast ሲሳተፉበት ነበር። ይዛኔ የነበረው ችግር የነበረው ማርጂናላይዜሽን ከፍተኛ በመሆኑ እሱን የተረዱት ከኦህድድ ውስጥ ብልጥ የሆኑ ሰዎች እሱን የተረዱ ሰዎች በሶስተኛ ወገን ለውጥ እንዲመጣ የፈለጉት ይመስለኛል። አሁን ግልጽ ማውራት ይቻላል purely organically የኦሮሞ ሙቭመንት ነበረ ለማለት አያስደፍረኝም። አሁን በርግጥ ብዙ የኦሮሞ ወጣቶች አልቆበታል። ከኔ የበለጠ ጀዋር ማውራት መነጋገር ይችላል ብዙ ሰዎችም ያቃሉ።
እዚላ ያቆብልሽ
organically ከልበተለ የመልኩ
ምንድነው ሄኖክ የሚለው? ሄኖክ ይሄ ልጅ ወጣት ነው። እኔ ለረጅም ጊዜ ገና በነሲ በነጂ ቦሮሞ ድርጅት ውስጥ ገብቶ በሚዲያ ላይ ወጥቶ ሲሳተፍ ጀምሮ ከታተለው እና አየው ነበር ሚዲያው ላይ እና እንደማንኛቸውም ወጣት እንደማንኛቸውም ታዳጊ ልጅ ባገሩ ሁኔታ ላይ የህብረተሰቡን የህዝቡ መደል ስቃይ ድህነት ረሃብ በሚመለከት ጊዜ ለውጥ ይመጣል ብሎ የሱሳዎቹ ወጣቶች እንደተነሱት ይህም ልጅ የኦሮሞ ማህበረሰብ ለዚህ ድህነቱ ለዚህ ኋላ ቀርነቱ ለዚህ በሽታ ስቃይ መዳረጉ የስርዓቱ ያገዛዙንትን የራሱን እድል በራሱ መወሰን አለመቻሉ ነው በሚለው ፕሮፖንትም ፖለቲካል ቪው የተቀላቀለ ልጅ እንደነበረና በዛን ጊዜ ያን ያራምድ ነበር። የኦሳይ ኦሮሞ ስተዲ አሶሲኤሽን ማት ዋን ታይም ቸርማን ሆኖ ተመረጠ ነው ለአንድ አመት። በኦኤምኤን ላይም ብዙ የተሳተፈ ልጅ ነው። ነገር ግን በዛ ሂደት ውስጥ ወጣት ነውና አሁን ያሁኑ ጄኔሬሽንም በመሆኑ ዝም ብሎ የተባለው ነገር መስማት ሳይሆን የነኝህን አማራር ላይ አሁን እንደነጆሃር አይነቶቹ ሸፍት በሚያይበሳል የነዳዊት ድርሳን አይነቶቹ ሸፍቶች በሚያይበሳል የኦሮሞን ህዝብ ፍሮንት ኢንተረስት ፍሮንት ኤንድ ሴንተር አድርገው መሄድ በሚገባቸው ሰዓት የስልጣን ሽሚያና ድርግር መሰረታዊ የሆነውን የኦሮሞ ህዝብ የረሃብ የድህነት የበሽታ የትምርጥነ ወደኋላ ቀርነት ለማፍሃቅ የሚደረገው ትግል ፍሮንት ሴንተር እና ፍሮንት ኤንድ ሴንተር ሆኖ አለመቅረቡ እያሳሰበው ሁልጊዜ ሰከንድቶት የራሱን እንትን ሲጠይቅ እንደነበረ በግልጽ የሚታይ ልጅ ነው። እና መጨረሻ ላይ እንደውም ሐሳባቸውን ሁሉ እንትን ብሎ ራሱን ኒውትራል አደረገ። ኦሮሞ ደጋፊ አይደለሁም ማለት የአብይ ደጋፊም አይደለሁም ብሎ የራሱን ቪው ነው የሚያካሂድ የነበረው እና ሁለተኛ ከሌሎች ጋር ተወያይቶ የራሱንም ኮዝ የኦሮሞ ህዝብ ኮዝም ለማሳመን ችግር የሌለበት ቁጭ ብሎ ተብሎ ደግሞ አብሮ ተነጋግሮ አንድ ነገር ላይ ለመድረስ ጥሩ አመለካከት ያለው ካለው ወጣቶች አንዱ ነው ብዬ ገምታለሁ በግለሰብ ደረጃ። እና ይሄ ልጅ ምንድነው በማስተር ፕላኑ በዛን ጊዜ የኦሮሞ ህዝብን ትግል ትግላችን ነው የአማራ ደም ደማችን ነው ያለ በሚታገልበት ሰዓት ትግሉን ይመራ የነበረው ኮምፕሊትሊ የኦሮሞን ህዝብ ኢንተረስት ማዕከል ያደረገ ትግል አልነበረም። ይመሩት ይሰጡት የነበሩት ከኦፒዲኦ ውስጥ የነበሩ ለውጥ ፈላጊ ነን የሚሉ በዛ መድረክ ላይ በይፋ መናገር ማችሉ ግን ስልጣን የሚፈልጉ ሰዎች ነው በሱ አባባል ለውጥ የሚፈልጉ ነው የሚላቸው ነበር ግን እነሱ ለውጥ አይደለም ወያኔን እንግለው እነሱ ስልጣን ማያዝ ይፈልጉ ያንን ለማረጋጋት በሶስተኛ እጅ መጠቀም አለባችሁ ማ በነጁዋት ይሄንን የማስሙ ለመጠቀም ስለዚህ በዛን ጊዜ ያደረጉትን ስራ ፒውርሊ የኦሮሞንዝብ የሚወክል ትግል አደረግ ለሚያካሄድ ነው ብሎ መፈከር ይሄ አውል ከዚህ ወር ስንለውም የነበረ ነው የኦሮሞን ህዝብ ትግል እየመሩ አደረጉ የኦሮሞ ህዝብ ትግል ረሃብ ላይ ነው ያለው ድንቁርና ላይ ነው ያለው ድህነት ላይ ነው ያለው የመብት ረገጥ ላይ ነው ያለው የህክምና እጦት ላይ ነው ያለው የትምህርት እጦት ላይ ነው ያለው ይሄንን እስሎጋን አንስተው አዲስ አበባ አደባባይ የኦሮሞ ነጻነት ድርጅትም ሆነ የኦፒዲኦ አክቲቪስትን ተራማጅ ነን የሚሉ አንድ ቀን ሲያነሱ አላየ ምንድን ነው የሚያነሱት አማራ ለ150 አመት ገዝቷል ጡት ቆርጧል ፊንፊኔን ኬንያ this where እነኚህ ስሎጋኖች ብቻ ነበር ሲጻፉ ነበር አሰባን ኬንያ ፊንፊኔን ኬንያ የኦሮሚያ ቋንቋ የብሔራዊ ቋንቋ ይሁን 150 ባርነት አማራ ገዝቷል ወሎን ኬንያ አጣይን ኬንያ ይሄን ብቻ እንጂ በህዝቡ ላይ ይደርስ የነበረው መከራ በአላሙዲን ማዕድ ወርቃው ማው የማውጫ ማዕድና በሌሎችም ማዕድኖች ያካባቢው ምንም አይነት ኢንቫይሮንመንታል ሪጉሌተር ባልሆነ መንጉ መልኩ መርዝ ያፈሰሱ ያካባቢውን ገበሬ የሚጠጣውን ውሃ መርዘው ከብቶቹን ይገጩትን ሳር መርዘው ህዝቡ ግማሹ አካለ ጎዶሎ ግማሹ ወሊድ ኮምፕሊትሊ እንዳይወዱ የሆነበት ሁኔታ የቆዳ በሽታ የኦርጋን በሽታ የተጋለጡ ነዋሪዎች የኦሮሞ ነዋሪዎች ያንን ጥያቄ አንስቶ እንኳን እንከራከርላቸው ሰው አጥተው አቤት ሲሉ በመንግስት በአብይ አህመድ መንግስት ቀደም ሲል ለማ መገርሳ በሚሆናበት ጊዜ እየታፈኑ እየተደበደቡ እስር ቤት የገቡበት ሁኔታ ነበር ኦሮሞ ህዝብ ይህንን አይክዱ ከካዱ እዛ አካባቢ ያለው ህዝብ እንትን ብለን ማነጋገር እንችላለን ይህንን ሲያደርጉ የነበሩ እና የኦሮሞን ህዝብ ትግል በመጨረሻ ቀብረው የቆዩ ኃይሎች እንደሆኑ የሚያሳይ ሌላኛውን ቪዲዮ እንስምና ወደ ዋናው ነጥብ እመጣለሁ ሁለተኛውን ቪዲዮ አሰም ምን ያህል
sabaati edre kalarati motmonni america la yohan congressmanonni walgahi adda godachuran ergamtota adda khan america nanno senti ergatte wamani dimma khanara ifan gafachuran dimma khanarati guya takogutu dimma warane bilsuma oromoti fi dimma motumma isebarati marin sensota congressi america latin america khaytati gade metro isni gababneti etre dimiga dimmi sadarka adunya latti lolli ormea khaytati mala diru warani bisuma oromoti fi motuma jiddu demajiron sadarka adunya latti yaddo hawasa adunya latahun tiyefanna motumota gurguddo khaytatu motuma america latti fi motuma sweden fi motuma norway fi igat kenya tanzania dabalate tiyefanna jero takhannani argachuran motummani fi worani bilisuma oromo walin hafani oromia khaytati nagaya akabu sani tiba erati isalle churati golani akka yero lama forargan golu dandihani fi ejrani garu masala mafarati kogannoni olanon gara worani bilisuma oromo latin jiran erati hahirmatani male marin kuni oso galmainge addabuhuri sani eliya de tama amma bifa harian ogantoni yohan bakabutoni misensota ballama itebiala mormi cima motumarati khasaniti ejrani khanarati qamni dimmi lalatu warana bilisuma oromolati fe kasuma warren sedatani biyeti khasa sohan khannem bro walin motumman hasawda fedi gudda hanqabutaw miyaan tana isameti ejra khanarati
በጣም ጥሩ እንግዲህ ባለፈው ጊዜ እነኚህ ሰዎች ሽወዳ ነው በኦሮሞ ህዝብ ላይ የሚያል ሽወዳ ያካሄዱ እንደሆነ የዚህ የኦሮሞ ህዝብ ደግሞ ለዚህ ላለው የሽለቀለው ስርዓት እንትን ሙሉ ተሳትፎ ስርዓቱ ላይ ማድረግ እንዳለበት አስፈላጊነቱን ለመጠቆም በሚያስችለን ምን ያህል ተባይ ተሰጥቷል ነው ወዝብ ላይ የምንድነው ባለፈው ጊዜ በታንዛኒያ ሲተገበረ የነበረና ስምምነት ላይ ተደርሶ የተበተነ የተባለ የኦሮሞ ነጻነት ድርጅትና የአብይ አህመድ አገዛዝ ሂደት በዚህ ጊዜ እንዳልነው እነኚህ ሰዎች አንደኛ አጀንዳቸው ምን እንደሆነ የተወያዩበት የኦሮሞ ነጻነት ድርጅት የሚባለው ለደጋፊዎቹ አላሳወቀም። አብይ አህመድ የሚባለው ሰውዬ ለምን አይነት የውይይት አጀንዳዎች እንደሮጡና ምን የቤቲሞቹ ነጥቦች ላይ ስምምነት ላይ መድረስ እንዳልቻሉ ለሰፊው የኦሮሞ ህዝብ ማሳወቅ አልቻለም። እና ጊዜው አልተስማማንም ብሎ ተብቷል ሲብለው ዜና ሲሰጡ ምንድን ያለው ሰዎቹ በአንደኛውም ጊዜ የሄዱት ይህንም ተከታዮቻቸውን ህዝብ አጭበርብረው እንዴት ዛሬ አንድ ሆኖ የሚለው ሁኔታ አደገኛ ሁኔታ የፈጠሩት በህዝብ ውስጥ ቅስቀሳ አድርገው ስርዓቱን ለመቀየር ነው፣ ኦሮሚያ ሪፐብሊክን ለማመስረት ነው ብለው ያደረጉት ቅስቀሳ በአንድ ቀን ጀንበር ተስማሙ ብለን ብንሄድ እነኛን የተለያየ ነገር አልገባንላቸውን ሰዎች እንዴት ነው እንትን የምንለው ጦሩ ያ ብዙ ወጣት ገብቷልኛ እሱ ምንድን ነው የምናደርገው ሲባል መግቢያ ስለሌለ ለጊዜው አልተስማማንም ተብለው ያ የኦሮሞ ነጻነት ድርጅት ያን ሁሉ ወታደር ሲማርክ ያን ሁሉ ባንዲራና ድንኳን እየጣለ በየቀኑ ስንት ታንክ ስንት መድፍ ማርክን እያለ በሚርበት ሰዓት ያንን እንዲመነምን ስራዎች እንዲሰፉ የአብይ ኦነክሽን የሚባለውን የአብይ ቁጥረኛ አማራጭ ውስጥ ያስገባ እነሱን እንዲበትል እንዲከፋፍል በማድረግ አዳክመው ከቆዩ በኋላ ሁለተኛ ዙር ሲያካሂዱ ያንንም ተመሳሳይ በሆነ ሁኔታ አሁን ብዙ ኃይል ገና አልተበተነ አሁን መውጣት አንችል ብለው ነው የተበተኑት እንጂ ሁለቱም ለአንድ ዓላማ ሊሄዱ ሁለቱንም የሚያካሂዱት ሁለቱም አንድ ናቸው። ልክ ዳዊት አሁን ለራሳቸው እንደመሰከሩት አስመራ ውስጥ በኢሳያስ እንደሚሰወር እንደነበረ አሁን ሲመሰክሩበት ያን ጊዜ ግን ምንድነው ዳዊት መሪያችን ዳዊት ነው ወጥነክ አስመራ ነው ያለው አስመራ ገባ የተባለ የሚባልበት ሰዓት ነው። እንግዲህ ይሄንን ማለት አሁን ሶስተኛውን ዙር ደግሞ አሁን ያብይ ምክር ቤቱ እነን የኦሮሞ ጉዳይና በአማራ ክልል የሚካሄደውን ጦርነት በአስቸኳይ በሰላማዊ ድርድር እንድትፈታ ብሎ የተወካዮች ምክር ቤት ስላስጨነቀው ያብይ አህመድ ቡድን ከኦነግ ጋራ ለሶስተኛ ዙር ለመደራደር ስራ እየጀመረ ያለው ዳውድ እንትና ጃልመሮ እና ምክትሉ ልክ የታንዛኒያው ስብሰባ እንዳለቀ ተመልሰዋል ወደ በረሃ ተብሎ ያሰሩት ወሬ ውሸት እንደነበረና ከዛን ጊዜ ጀምሮ አሁንም ውጭ ዛው እንዳሉ ምስክርነት ተሰጥቷል። ምን ያህል ኦሮሞን እንደሚያጭበረብሩ አሁን እነኛ ውጭ ነበሩ የተባሉ ሲታወቁ እንደሆነ ያን ጊዜ ስብሰባ ላይ ወጥቶ ምንድን ነው ያለው ዲያስፖራውን ሙልጭ አርጎ ነው የተሳደበው። ምን ብለን ነበር ጃልመሮ ከዲያስፖራው ጋራ ፍቺ ለመፈጸም ያደረገው ንግግር ነው ብለን ያለች ምክንያቱም ነገ ሊጓዝበት ሊገባበት ያለው በር እየከፈተ ስለሆነ ይሄኛውን በር መስጋት አለበት ማነን ይሄ ዲያስፖራው የጣውጣናል መሪያችን ነው ተጋዳዩ ጃልመሮ ይላል የሚለው ነው የዋ አፉን እንዲዘጋ የእናንተን ፔኒዝ አስቀምጡልን አፋችሁን ዘግታችሁ ብትቀመጡ ለኛ ትልቅ ፌቨር እንዳደረጋችሁ ነው የምንቆጥረው ብሎ የሰደባቸው ስድብ ነው። እና አሁን ደግሞ ሶስተኛውን ዙር ሲያካሂድ እዛ ቁጭ ብሎ እስካሁን ሆቴል ውስጥ ነው ያለው እዛ ምን ማነው የሚከፍለው ሆቴሉ ያባላ መዋጮ ወይስ አብይ አህመድ? አሁን ደግሞ ለሶስተኛው ዙር ምንድን ነው ያለው ለምንድን ነው እዛ የቆየው ብሎ ሲሉ እነኚህ ፕሮፓጋንዲስቶች ምን ይላሉ እስካሁን በዲቴል በሆኑ ነገሮች ላይ በጣም ረቂቅ መሆኑ የፖለቲካ ድርጅቶች ላይ ሲሰሩ ነበር እየተደራደሩ ነበር አሁን ለመጨረሻ ፋይናላይዝ ለማድረጊያ ሊወያዩ ሶስተኛውን ዙር እያዘጋጁ ነው የሚል ዜና ያወጡ። ይሄንን ካልኩኝ በኋላ እንግዲህ በአጠቃላይ የኦሮሞ ማህበረሰብ እንደዚህ አይነት ቆመንሃል የሚሉ ከሃዲዎችና ጭበርባሪዎች ናቸው እስካሁን ያሉት። ስለዚህ አሁን የኦሮሞ ህዝብ ዋና የኢትዮጵያም ህዝብ በአጠቃላይ ይሄን ለምስራት ፈንግሎ ህዝባዊ ስርዓት ዲሞክራቲክ ስርዓት ለመመስረት የሽግግር መንግስት አቋቁሞ ወደዛ ሂደት ለመጀመር ይሄንን ስርዓት የመፈንገሉ ስራ ቅድሚያ የሚሰጠው የኦሮሞ ህዝብ አሁን አንድ በጎረቤት ሀገር እንኳን ሄዶ እንዳይሰደድ ለአብይ ወታደር ምንጭ ሆኖ እንዲቀጥል ለማድረግ ስደት ዓለም ላይም ራሱ በር እንዲዘጋበት ያደረገ ያለ ገባ አውቆ ይሄንን ፍርሃት ማምለጥ የሚችለው ባለበት ቦታ ተደራጅቶ ህዝባዊ መፈክሮችንና ዓላማዎችን ይዞ በዚህ ፍርሃት ላይ ስር ነቀል ለውጥ ለማምጣት ከኢትዮጵያ ህዝብ ጋር ቆሞ መታገል ብቻ ነው ይሄን ፍርሃት ያፋጥን የሚችለው። ይህ ትግል ህዝባዊ ትግል የአማራ ህዝብ ትግል ብቻ አይደለም። የኦሮሞ ህዝብ ትግል ብቻ አይደለም። መላው የኢትዮጵያ ህዝብ በዚህ ፍርሃት ላይ በተለይ በደቡብ አካባቢ እየተፈጸመ ያለው ግፍ ከግፍ ሁሉ ግፍ በላይ የሆነና ይሄ ህዝብ ለዚህ ፍርሃት መስዋዕትነት ከፍተኛ ፍርሃት መቀየር እንዳለበት ግድ የሚልበት ሁኔታ ስላለ ያ ህዝብ ሊነሳ ይገባል፣ ሊደራጅ ይገባል፣ ሊታጠቅ ይገባል። ግንኙነቱን ከታጋይ ኃይሎች ጋር ቅንጅት ሊፈጥር ይገባል። ይህንን በማደራጀትና በመስራት ፋንታ ማንኛውም ሰላም ወዳድ ዲሞክራቲክ ነኝ የሚል ለህዝብ ለአገር ሉዓላዊነት ለህዝብ ሰላምና ለአገር አንድነት ዋጋለው እደግፋለሁ የሚል ሁሉ ይህንን ስራ መስራት እንዳለበት ነው ማሳሰብ የምፈልገው። አቶ ንጉስ
በጣም ጥሩ። ወደ ሚከተለው ጥያቄ ሲሄድ እንግዲህ ትግሉ አሁን በ አቶ አዛሬ እንደተከሰው በብዛት በሳይቦኑ በተለያየው ለምሳሌ ከተም እንደተከሰው በሻቢያ አካባቢ በሻቢያ ድጋፍ ሻቢያ ደግሞ ከግንባር ቀደም ከወያኔ ኩል ጸረ አማራ ትግሎችን ያካሄደ የነበረና ጸረ አማራ ድርጅቶችን በሙሉ ድጋፍ ሲሰጣቸው የነበረ በኢትዮጵያ የ100 ዓመት የቤት ስራ ፈጻሚ ካሉትም ድርጅቶች ውስጥ አንዱ ሻቢያ እንደነበረ እናስታውሳለን። በነገራችን ላይ ቀደም አቶ አዛለ እንደተከሰው ዳውድ ኢብሳ ደንበኛ ስሙ ፍሬው ማሾ ነው። እንደተባለውም በዛው አካባቢ የኖረ ስለነበረ ኦሮምኛን ጠንቅቆ ስለሚያውቅ የኦነግ መሪ እስከ መሆን ድረስ የደረሰ መሆኑን እናቃለንና ብዙዎቹ መሪዎቻቸው ማን እንደሆኑ እንኳን ሳያውቁ የተሰጣቸው የጥላቻ ዓላማ ማሟያ አድርገው እንደወሰዱት ሁሉ የምናየው ነው። በሌላ በኩል ደግሞ ሌላው የሻቢያ ሰላይ የሚባል የፈለገው ነገር ይባል ደግሞ ምንም ኦሮምኛ ቋንቋ ሳይችል ደግሞ በአማርኛ ቋንቋ የተለያዩ መጽሐፍትን ይጽፍ የነበረው ተስፋዬ ገብረአብም አንዱ ነው። የቡርቃ ዝምታ በሚል በራሱ ምናቡ ወይም ከሌሎች ሰዎች ተሰጥቶት በነበረ ይሁን የህዝብን ከህዝብ የሚያጣላ በምንም አይነት ተውነት ላይ ያልሆኑ ነገሮችን ሁሉ በሻቢያ ዳታ ያንንም እንደሰራ የምናስታውሰው ነው። ይህ ሰውዬ ደግሞ ቀደም ኦሳ በሚለው አተዋዛለ በተከሰው በነሱ ስብሰባ ላይ ተገኝቶ በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ በተደረገው ስብሰባ ላይ የአባገዳነት ማዕረግ ማሰጪ ማነሽ እንደሆነ ማናቅም የተሰጠው ነው። በወቅቱ በነበረው ስብሰባ ላይ ደግሞ ስቄል ጋፕሳም የተገኘበት ነውና ሁሉም በኦሮምኛ ሲናገሩ እሱ በአማርኛ ነው ሊናገር ይቻለው ምክንያቱም በሌላ ቋንቋ መናገር ስላልቻለ እንደዛ አይነት ሁሉ ማወናበድ እነሱን የሚያመሰግን እስከሆነ ድረስ የሚጣሉትንና አንሰማውም አንኖርበትም የሚሉትን ሁሉ ለመስማት ይገደዱና ወይም ደግሞ ፍላጎቱ እንደነበራቸው ምናየው ነው። እና አሁን እዚህ ላይ አቶ መለሰ እንግዲህ ከዚህ ቀደም በእኛ በኩል በተለይ በያፋ በኩል በራሱ በሬዲዮም በሚያስተላልፋቸው ሁኔታዎች ላይ እንደዚህ አይነት ነገሮችን ማወናበዶችን ሁሉ ይገልጽ ነበርና በተለይ ደግሞ በአሁኑ ሰዓት የሻቢያ ስር ሆነው ቀደምም አስዋዛ ለበደብ እንደተከሰውና እንዳመጣው የነበረው ሁኔታ ላይ አሁንም ደግሞ ከሻቢያ በኩል ደግሞ የሆነ ሶሉሽን ይመጣልናል ብለው የሚጠብቁም አሉና ይሄንን አሁን ከተቀስቆትና ቀደም ብሎ ከታወቁት ነገሮች ጋር ሲታይ በጥንቃቄ መታየት ያለበት አይደለም ወይ? ይሄ ደግሞ ትግሉን ወደ ኋላ የሚጎትትስ አንድ ነገር አይሆንም ወይ? አቶ መለሰ
እሺ፣ አመሰግናለሁ። አሁን እኮ አቶ አዛለ የልጅና ሌሎችም እንደዚህ ያሉ ብሎ በዝርዝር ሲያቀርብ ይገርመኝ ነበር። አሁን እንዴት አድርገህ ጥያቄው እንዳመጣው የሚገርም ነው። ምክንያቱም ይሄ ነገር ድሮ ጀምሮ ነበር ምንለው። ሌላው ቀርቶ ይሄ ኢትዮጵያ ወዴት የሚለው ከተቋቋመ አንስቶ ያልነው ነገር ነው። አሁን እነሱ ያሉት የሚለው ያው እውነት ምን አለች እንጂ አትበጠስ የሚባለው እውነት ነውና ያውኑ ትውልድም ይሄን ያወቀ መንጣቱ ሰየው የሚያሰኝ ነው ለማለት ነው። ከዛ በተረፈ ሻቢያ ለኢትዮጵያ ሊሆን አይችልም በምንም ታምር። በነገራችን ላይ ቀደም ኢትዮጵያ ያው ሁለት ደቂቃ ብለህ ባልከው ማለት ነው ያነሳው ጥያቄ ነበርና እና መፍትሄው ምንድነው ለሚለው በሚለው ረገድ ከሄድን ጸረ ኢትዮጵያ የሆኑ ኃይሎች ናቸው እስካሁን ድረስ ኢትዮጵያን ተቆጣጥረው ሲጨፍሩብን የነበረና በዛም ልክ ደግሞ እንደነኛ አይነት መሰረታ የሆኑ አሁን ከነቁ በኋላ ስንት ጊዜ በኋላ ፍኖተ ራዲዮም የተለያዩ በልሳኑም ሲያወጣቸው የነበሩት በሙሉ እንዳዲስ ሆኖ እየተነገሩ መምጣታቸው የሚነገሩ የሚተላለፉ ሜሴጆች ሁሉ ረሊ የኋላ ኋላ እንግዲህ ፍሬ አፍርተው እነኛም ፍሬዎች ማየቱ ጥሩ ነው። እና ከዚህ አንጻር ምንድን ነው ሲባል በዘር በሃይማኖት በጎጥ መሰለፍ በጣም አደገኛ መሆኑን አገር የሚያጠፋ መሆኑን የጥንስስ ደግሞ ከውጭ ጋር የተያያዘ መሆኑ የጥንስስ ደግሞ ወደ ኢትዮጵያ ገብቶ ኢትዮጵያን አሁን ከገባችበት መቀመቅ ውስጥ የኢትዮጵያ ዝንሞ አሁን ከገባበት ችግር ውስጥ እንዲገባ ያደረገው ዋናው በግንባር ቀደምትነት መጠየቅ ያለበት ሻቢያ ሆኖ ይያለ ከሻቢያ እንደገና ደግሞ ሻቢያ ወያኔን ስልጣን ካሳዘ በኋላ ኦነጎችን ልዩ ልዩ የሆኑ ጸረ ኢትዮጵያ የሆኑ የጎጥና የጎሳ ድርጅቶችን አደራጅቶ የመቶ አመት እንትን ሰጥቻለ የሚለውን ድሪሙን ፕራክቲስ በሚያደርግ ሲያደርግ ነው ያየነው ማለት ነው። እና በምንም ታምር ከሻቢያ እንትን የሚጠበቅ ነገር የለም። በዘር በሃይማኖት በጎጥ እንትን መደራጀትና የተደራጁ ኃይሎችና ይሄን ደግሞ የሚደግፉ የውጭ እጆች በሙሉ በአንድ ላይ ሆነው ኢትዮጵያን እዚህ ደረጃ ላይ ማድረሳቸው ይታወቃል። ዘረኝነት ወይንም ደግሞ ጎሳን ወይም ቋንቋን ወይም ሃይማኖትን መሰረት አድርገው የሚነሱ የፖለቲካ ድርጅቶች በምንም ተአምር ዲሞክራሲ ሊሆኑ አይችሉም። ዲሞክራሲ ሊሆኑ አይችሉም። እና ምንድነው አማራጩ? ምንድነው መፍትሄው ሲባል ኢትዮጵያዊ ሆኖ እንግዲህ በዘር በሃይማኖት በጾታ ሳይለዩ ሰምረው አንድ ሆነው ተዋህደው ኢትዮጵያዊ ነው የፈጠሩት ያባን በመንወስበት ጊዜ መጠናከር መቻል አለባቸው። ለነሱ አይደል ድርጅቶች፣ ሌሎች ድርጅቶችም እንደዚሁ። ምክንያቱም አደረጃጀት፣ ስብጥር፣ ፖሊሲ እና ፕሮግራም የተቃኘው የኢትዮጵያን ሁኔታ የኢትዮጵያን ዕጣ ፈንታ ከመወሰን አንጻር የኢትዮጵያን ህዝብ ከማሰለፍ አንጻር ስለሆነ ወሳኙ ይሄ ስለሆነ አማራጩም ይሄ ነው ማለት ነው። ስለዚህ ኢትዮጵያ ውስጥ እየተቀጣጠለ ያለው እሳት እንግዲህ እያቃጠለው ያለው ማን ነው ሲባል ይሄን የጎሳውን ነው የመገንጠል የሚለውን አባዜ ነው የዘረኝነትን። እና በዚህ ላይ ውሃ ሊቸልሱ የሚንቀሳቀሱ በሽማግሌ ስም በሃይማኖት ስም የሚመጡ ከሆኑ እየተወሰደባቸው ያለው እርምጃ ጥሩ ስለሆነ በዚህ እርምጃ ላይ እንግዲህ እንደገና መቀጠል መቻል አለበት። እንደገና ደግሞ ብዙ ድሮው የብዙሃን ድርጅቶችም የእምነት ድርጅቶችም ሆነ የሲቪልም ድርጅቶች ሆኑ የፖለቲካ ድርጅቶችም ቁመው በአንድ ላይ ኢትዮጵያ በሚለው መርሃ ግብር ተስማምተው ማለት ነው አንድ ሮድ ማፕ ፈጥረውና ቀርጸው መንቀሳቀስ ሲችሉ ብቻ ነው እንጂ አሁን ሻቢያ እንትን በሻቢያ ምነት መጣል በሱዳን ምነት ኢትዮጵያ ወዳጅም ኖራት ማለት ወልዳት ማለት ወዳጅ ኖራት አለው። አረቦችን ብትወስድ የራሳቸው ቁርሾ አላቸው ከጥቅምና ከፍላጎት አንጻር ኢጅፕቶቹም ያው አባይ ጋር ይያዛል። አረቦች አጠቃላይ ደግሞ ከሬድሲ ጋር ይያዛል። የሃይማኖትም ጉዳይ አለ። እንደገና ደግሞ በእስራኤልና በአረቦች መካከል ያለ ኮንፍሊክት ራሱን የቻለ ሌላ ተጽዕኖ አለው። ሶማሌና በኢትዮጵያ ከተፈጠረ ጊዜ አንስቶ ሰላም ተፈጥሮ ሰምተን አይተናናውቅም። ይሄ የሁሉ እንግዲህ ኢትዮጵያ ያለችበት አጠቃላይ ሁኔታ ሲታይ እንደነኚህ ነው ጂኦፖለቲካል ሎኬሽኑና ያ ደግሞ ሊያመጣ የሚችለውን ተጽዕኖና ቼን ሪአክሽን መገንዘብ የቻለ በሳል የሆነ ስትራቴጂ ያለው ኢትዮጵያዊ የሆነ የፖለቲካ ድርጅትና ድርጅቶች ነው መደራጀት ያለበት መጠናከር ያለባቸው። እና እንደነኚህ አይነት ድርጅቶች ደግሞ እየሰፉ እየተስፋፉ በሄደ ቁጥር ላለፉት 40 አመት ላለፉት 30 ምናምን አመት የነበረው የጥላቻ ትርክት ይመጣና በመጥቁ ኢትዮጵያዊ የሆነ ትርክት ኢትዮጵያና ኢትዮጵያዊነት ደግሞ በሚመጥነው መልክ ሊገልጹ የሚችሉ የቅስቀሳ የባህል እንትን የፖለቲካ እንዲሁም ደግሞ የትምህርት ስርዓቱን ጭምር የተለያዩ ጋዜጦች ደግሞ በተሰማሩ ቁጥር ኢንተርቴን ሊያደርጉና ሞቢላይዝ ሊያደርጉና ሊያስተምሩ የሚችሉ ኢትዮጵያና ኢትዮጵያዊነትን ሆኖ የሚገኝበት ሁኔታ ሲመጣ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ማለትም የፖለቲካው ሜዳ ይቀየራል ማለት ነው። ይሄን ለማድረግ እንግዲህ ራስን ችሎ ነው መንቀሳቀስ መቻል ያለበት እንጂ ሻቢያ እኮ አሁን ሀገር ሆኗል። አሁን እኮ ኤርትራ እንደ ሀገር ነው የምትቆጠረው። እንደ ሀገር ከተቆጠረች እኮ የመጀመሪያው እንትን ጠላቴ ማን ነው ልትል የምትችለው ማንን ነው? ኢትዮጵያን ነው እኮ። እኔ ይገርመኛል አሁን ከአሁን በፊት እነዚህ ግንቦቴዎች እነ ብርሃኑ ነጋ ሄደው እንትን ኤርትራ አሉ ኤርትራ ወዳጃችን ናቸው አሉ። ኤርትራ እኮ አሁን ኢትዮጵያ ውስጥ ለምሳሌ በየአመቱ ጣሊያንን ያስወገደች አድዋ ላይ የመታችበትን ታከብራለች። መጨረሻ ላይ በሁለተኛው ደግሞ ገብቶ አዲስ አበባን ሁሉ ተቆጣጥሮ ነበርና ያኔም የወጣበትን ነው አይደል ጀምተ እና ያኔ እኮ ባንዲራውን እያቃጠለች ነው እንትን የጣሊያንን የምታከብረው አይደለም እንዴ? የኢትዮጵያን ባንዲራ ይዞል ሊመጣ ነው ሻቢያዎቹ እኮ እያቃጠሉት ነው ያለው። ምክንያቱም ጠላት ማነው ሲባል ኢትዮጵያ ነው ብለው ራሳቸው ደግሞ ተዋግተን ነጻ ወጣን ብለውም ስለሚሉ ስለዚህ ኢትዮጵያ እንደ ኢትዮጵያ የራሷ መንግስት አቋቁማ የነበራትን ደግሞ ሶሾ ይሄ ምንድነው ጂኦፖለቲካል እንትን ፖዚሽን በምትይዝበትና እንደገና ደግሞ በዛ ደረጃ ላይ ስትደርስ ደግሞ ኢንፍሉዌንሻል ስለምትሆን የውጭው ባለ እንትኖች እንደነ አሜሪካ እንደነ ራሻ እንደነ ቻይና እና የመሳሰሉት ደግሞ ሱፐር ፓወር አገሮች ደግሞ ይሄን ነገር ይፈልጉታል። ምክንያቱም እንደሚታወቀው ካሁን በፊትም በዚህ መድረክ ላይ ብዙ ጊዜ ተነጋግረናል። እነኚህ የውጭ እንትኖች ወርልድ ፓወርስ የሚባሉት መጀመሪያ መቆጣጠር የሚፈልጉ ሪጂናል ፓወሮችን ነው። ምክንያቱም ሪጂናል ፓወር የሚባሉ ወይም ደግሞ በአካባቢው አንጋፋ ናቸው፣ ትልቅ ናቸው፣ ኢንፍሉዌንሻል ናቸው የሚሏቸውን በተቆጣጠሩ ቁጥር ባይ ኤክስቴንሽን ዘ ኔክስት ዴር አፍተር ሊቆጣጠሩት የሚችል ሌላ እንትን ስላለ ነው፣ ሌላ ሀገር ስላለ ነው። እና ይሄን ሁሉ ግንዛቤ ውስጥ በማስገባት የሚና ለራሳቸው ለኢትዮጵያ ብለው ለህዝብ ብለው ሊሰሩ የሚችሉ መንግስት ኢትዮጵያ ውስጥ እንዳይፈጠር ሻቢያ የመጀመሪያው ታርጌት እሱ ነው የሚሆነው። ከዚህ ላይ ነው ለዛም ነው እኮ የሰውዬ ሲመጣ ቀለበት የተቀያየረው አይደለም እንዴ? የኢትዮጵያ ጠላት ስለሆነ እኮ ነው። የኢትዮጵያ ወዳጅ ቢሆን ኑሮ ኢትዮጵያን ሊያፈርስ የሚመጣ ጠላት ስልጣን ሲይዝ ሄዶ ይህን ያህል ሽር ጉድ ይላል እንዴ ለማለት ነው። አመሰግናለሁ።
እንግዲህ በጠቅላላ በአካባቢያችን ያለውን የፖለቲካ ሁኔታ ስንመለከተው ከቀድሞ ጀምሮ በእኛ ሀገር አዲስ ዓመትን ስናከብር በነበረበት ጊዜ ቀደም ሲል እንኳን ለአዲስ ዓመት አደረሳችሁና ኤርትራ ከእናት ሀገሯ ከኢትዮጵያ የተቀላቀለችበት ይሄኛው ዓመት እየተባለ ይከበር እንደነበረ እናስታውሳለን። በወቅቱ የነበረው መስከረም አንድ ሁል ጊዜ እንደሱ ነበር ይከበር የነበረው። በሌላ አሁን አቶ ፍሬሰው በዛው በጀመርነው የሻቢያ እርዳታን መተማመን በተለይ ደግሞ ቅድም እንዳየነው ወደ መጨረሻው አካባቢ ኦነግ ወደ አዲስ አበባ ማለትም ወደ ኢትዮጵያ ከሻቢያ ተሰናብቶ ሲመጣ ከኤርትራ ወደ አዲስ አበባ የሚገቡበት ጊዜ የወያኔ መሪዎች በስነስርዓት ቦርደሩ ላይ በወሰኑ ላይ ተገኝተው እንዴት ተቀበለዋቸው እንዳስገቧቸው ያየነው ነው። በሁለተኛ ደረጃ ደግሞ የሻቢያ ዋነኛውን ጸረ አማራ ቅስቀሳ ያካሄድ የነበረው ሻቢያ ማለትም ከሱ ተቀብለው ወያኔና ኦነግ አሁን በሰፊው የያዘው ሁኔታ ነው። ይህ ደግሞ በጠቅላላ በአካባቢያችን ያለውን ሁኔታ ስንመለከት በተለይ በእንግሊዝ ተገዝተው የነበሩ ሀገሮችን በአፍሪካ ውስጥም በእስያም ስንመለከታቸው እስካሁን ድረስ ችግር የሚቀፈቀፍባቸው ሀገሮች ናቸው፣ እንግሊዝ ረግጦት የገባ ሀገር በሙሉ። በሌላ በኩል ደግሞ አሁንም በዜና በቢቢሲም ይሁን በዓለም አቀፍ ዜናዎች ላይ የምንመለከታቸው አሁን ልክ ኤርትራ ሲጠቀስ በ30 አመት ትግል በኋላ ነፃ ወጡ የሚለው የሆነ ተሰምሮበት በደንብ ተደርጎ እንዲወጣ ቢደረግበት ነው። በአሁኑ ሰዓት ደግሞ አይነስ አፈር ቢሉትም ያው ፖለቲካቸው የሚፈልጉትን ፖለቲካ ማለት የሚፈልጉት በኤርትራ ውስጥ የራሳቸውን ሰው አስቀምጦ ሬጂም ቼንጅ ይፈልጋሉ በትክክል። ምክንያቱም ኢሳያስ ሻቢያ ማንንም ከውጭ ሀገር አካባቢ ያሉትን ሰዎች አልቀበልም ያለበት ሁኔታ አለ። ዋናው እዚህ ላይ ጥያቄ ምንድነው የሚሆነው? አቶ ፍሬሳው ይህንን በምናይበት በዚህ ባለበት ሁኔታ ለምሳሌ በወለጋ አካባቢ የባረሩ የነበሩትን ይሳደዱ የነበሩትን አማራዎች በሚሳደዱበት በሚገደሉበት ወቅት ደግሞ ይደብቋቸውና ቤታቸው አስቀምጠው አደጋ እንዳይደርስባቸው ይከላከሉ የነበሩ ኦሮሞዎችም ራሳቸው በኦነግ ሸኔና በኦነጎች መገደላቸው በብዙ ዜናዎች ላይ ተመልክተናል። እና አሁንም ስንናገር ሁሉ ጊዜ እኛ ጸረ ህዝብ ሆነን ማለትም ከጸረ ህዝብ ማለት ኦነግ የተባለውን የኦሮሞ ህዝብ አብረው የሚወስዱት አሉ። ቲፒኤልኤፍ ወይም ደግሞ ህወሓት የተባለውን ደግሞ የበጠቅላላ የትግራይ ህዝብ የሚያደርጉት አሉና እንደዛ እንደዛ አይነት ሁኔታዎች ላይ አጥንቃቄ መስጠት ያለብን ሁኔታ አለ። በሌላ በኩል በዛ ላይ አጣጥቀን እንድትነግረኝ ፈልገው ይህ አሁን ያለው ትግሉ በሚፋፋምበት ጊዜ በአማራው አካባቢ ዋና ጠላት የሆኑት ራሳቸው አማራዎቹ አይደሉም ወይ? ቦታውን ይዘው ያን ቦታ ከለቀቁት ምን ጊዜ የማያገኙት? በአሁኑ ሰዓት ለዛሬ ነው የምታገለው፣ ለብሔሬ ነው የምታገለው፣ ለምኔ ነው የምታገለው የሚባለው ነገር በሁሉም ቦታ እስከዛሬ ድረስ እንዳየነው ለከርስና ለቦታና ላለበት ቦታ ላይ ለዘላለም ለመኖርና በከሌሎቹ በተሻለ ሁኔታ ከህዝብ በተለየ አይነት ሁኔታና በጣም ብዙ ገንዘብ ያጋበሱ ለመኖር ካልሆነና በሰው ላይ ራስን ጉልበትንና ስልጣንን ለማሳየት ካልሆነ በስተቀር ምንም የማይሆን ነገር እንደሆነ ያየን ነውና አሁንም ተመልሶ በአማራው አካባቢ ባለው ትግል እንቅስቃሴ ላይ መልሰው ይሄንን ውሃ የሚቸልሱት በረዶ የሚቸልሱበት ራሱ አማራ ነው ተብሎ በራሱ ተመርጠናል የብልጽግና አማራ ነኝ የዚህ አማራ ነኝ እያሉ የሚያደርጉት ሰዎችስ አይደሉም ወይ? እነሱንስ ለመከላከል ህዝብ ምን ማድረግ አለበት? ትግሉንስ እንዴት ለማፋፋም ይችላል የሚለው ከበፊቶቹ ጋር ያይዙ አያይዘ በትመልስልኝ ደስ ይለኛል። አመሰግናለሁ።
በጣም ጥሩ ጥያቄ ነው። እንግዲህ ቀደም ሲል የሻቢያን እርዳታ በተመለከተ ሻቢያ ራሱ የቆመበትም ሆነ የተመሰረተበት ወይም የሚሄድበት ወደፊት ራሱንም ካደጋ የሚከላከልበት ራሱን የቻለ አካሄድ አለው። ምክንያቱም የሻቢያን የኤርትራ ህዝብ ሊጠይቀው የሚገባው ጥያቄ አለ። ከኤርትራ ከኢትዮጵያ ጋር ጥላት ሆና መኖር የምትችለው ይሄ ሻቢያ እስካለ ድረስ ነው። ይሄ መጋረጃ ሲቀደድ ግን በሃይማኖትም በባህልም በኢኮኖሚም በሌላ ነገር የኢትዮጵያና የኤርትራ ህዝብ ተመሳሳይ ስለሆነ ቀደም ሲል አንተም እንዳነሳው መስከረም አንድ ቀን ቀደም ሲል ኤርትራ ወደ ኢትዮጵያ በመጣችበት ጊዜ አንድ እስር ቤት ነበር። ያን እስር ቤት በጎበኙበት ጊዜ ጃንሆይ ከፍተኛ የፋሽስቶች የኢትዮጵያን እስረኞች የሚያሰቃዩበት ቦታ ነበረ። አሁንም ሻቢያ በዛው እንትን ያስቀመጠው እስር ቤት እግዚአብሔር ወይም ተፈጥሮ አንድ ያደረገውን ማንም ሊለየው አይችልም ብለው ተናግረው ነበረ። አሁንም የኤርትራና የኢትዮጵያ ህዝብ ወደ አንድነት የሚመጣበት ጊዜ ሊኖር ይችላል፣ አናውቅም ወደፊት ሊፈጠር የሚችለው ግን ሻቢያና የኤርትራ ህዝብ አንድ አድርጎ መመልከቱ ትንሽ አስፈላጊ አመለካከት አይመስለኝም። ወደዚህ ስንመጣ ወደኛ ወደ እንግዲህ የዚህን ጨርስና ሂድ ሻቢያ ኢትዮጵያን የሚቆጣጠርበት አንዱ ነገር እንደ ኦነግ ያሉ ድርጅቶችን ገመድ በመፍጠር ኢትዮጵያን የሚያስርበት ነገርና ኢትዮጵያ ወደፊት ለሻቢያ ለመውጋት ወይም ደግሞ ይሄንን አሁን ያልነውን የዘረኝነት አስተሳሰብ ክልላዊ አስተሳሰብን ህልውናን ሊያናጋ ይችላል የሚለውን ኃይል ኢትዮጵያን መቆጣጠር ነው ያለበት። ኢትዮጵያን እንደሚፈራ ሱዳንን አይፈራም ወይም ጅቡቲን አይፈራም። ምክንያቱም የኢትዮጵያ ህዝብ በጦርነት ቆጣጠረኛል ብቻ ሳይሆን በህዝባዊ አንድነት ቀደም ሲል በደም በባህል በቋንቋ በምን ያለው ትስስር ሻቢያን ሊመታው ይችላል። ይሄንኑ ትሬንድ ደግሞ ወያኔም ይጋራዋል። ወያኔ አመሰራረቱ ሻቢያ አመሰራረቱ ራስን የቻለ ሲሆን ኦነግ ግን የኦሮሞ ነጻነት ግንባር ወይም የኦሮሞ ብሔረተኝነት በራሱ የተመሰረተ አይደለም። ሁላችንም እንደምናውቀው ድርጅታዊ ቅርጽም የሰጠው ለኦሆዲድ ህዋት ነው፣ ለኦነግ ደግሞ ሻቢያ ነው። እንግዲህ ሻቢያ አባቱ ነው ብንል ማጋነን አይሆንም። ነገር ግን ሻቢያና ወያኔ አደራጅተው እንደ ጀርመን እንግሊዝ ምናምን የመሳሰሉ ደግሞ ጠንከር ሲሉ እነኚ ለኛም ይጠቅማሉ ይሄ ጥሩ መሳሪያ ነው ብለው ከነሱ ላይ እየወሰዱ ደግሞ እነሱ ይጠቀምባቸዋል። በመጀመሪያ ደረጃ እዚህ አሁን የኦሮሞ ጥንፈኞች ያነሱት ጥያቄ ወይም ደግሞ አሁን በብዙ ነገር እንግዲህ ከኦሮሞ ህዝብ ጋር የማይስማሙበት ነገር አንደኛ በስም በስም አጠራርም ቢሆን ብዙዎቻችን አንስማማም። የኦሮሞ ድርጅት ያለን ማንንም እየተነሳ ኦሮሞ ሲል የምንስማማበት ጉዳይ አይደለም። በሁለተኛ ደረጃ መውሰድ ያለብን ጉዳይ ደግሞ ኦነግ የሆነ ሁሉ ኦሮሞ ነው፣ የኦሮሞ የሆነ ሁሉ ኦነግን ይደግፋል ማለት ጨርሶ የሚታሰብም እንኳን የሚታመንበት ሊታሰብበት የሚገባ ነገር አለ።
ዝግጅቱ በዚሁ ይጠቃልላል። ኢትዮጵያ ወዴት የውይይትና የመረጃ መድረክን ዘወትር ቅዳሜ በዩቲዩብ ቻናል በመከታተል ትብብራችሁን እንድታሳዩ በዚህ አጋጣሚ እንጋብዛለን።